ከሰባት ዓመታት በፊት እንደ አውሮፓውያን የዘመን አቆጣጠር 2010 ዓመተ ምህረት የአረብ መነሳሳት በተካሄዱባቸው አብዛኞቹ ሀገሮች የተቀሰቀሱ የትግል እንቅስቃሴዎች ዲሞክራሲያዊና ማህበረሰባዊ ለውጦችን ማስገኘት ሳይችሉ መቅረታቸው ተመልክቷል ይላል። ለዚህ አንዱም ምክንያት ታዲያ በእነኛ ትግሉ በተካሄደባቸው ሀገሮች ውስጥ የሴቶች መብቶች ያለመከበር ሳይሆን እንዳልቀረ አንድ አዲስ የተካሄደ ጥናት ያስረዳል። ባልደረባችን ጆዲ ካፖ ያጠናቀረውን ዘገባ ለምሽቱ ዲሞክራሲ በተግባር ፕሮግራሙ ሰለሞን ክፍሌ እንዲህ አቀናብሮታል።
ጥናቱ እንደሚለው ህገ መንግስታዊ መብቶች እውን ከመሆናቸው በፊት ወይም አስቀድሞ የሁለቱም ጾታዎች የወንዶችም የሴቶችም የሲቪል መብቶች የተከበሩ መሆን እንዳለባቸው ታሪክ አሳይቷል። መከበር ካለባቸው የሲቪል መብቶች ውስጥ የመናገርና ከቦታ ቦታ የመዘዋወር ነጻነት፣ የንብረት ባለቤትነት መብትና ከአስገዳጅ ሥራ ነጻ የመሆን መብቶች ይገኙበታል። ይህ ዩሮፒያን ጆርናል ፎር ፖለቲካል ሪሰርች በተባለው የአውሮፓ የፖለቲካ ጥናት መጽሔት ላይ የወጣው አዲሱ ጥናት እነዚህ የተጠቀሱ የሰው ልጆች መሠረታዊ መብቶች በአብዛኞቹ የአረብ አብዮት በተካሄዱባቸው ሀገሮች በተለይ ለሴቶች የተነፈጉ ናቸው ይላል። የጥናቱን ዘዴ ያስተዋወቀው ቪዴን ወይም የተለያዩ የዲሞክራሲ ተቋማት የተባለው የስዊድን ጥናት ማዕከል ከጎተንበርግና እዚህ በዩናይትድ ስቴትስ ከሚገኘው ከኖትርዳም ዩኒቨርሲቲ ጋር በመተባበር ነው። የፖለቲካ ሳይንስ ፕሮፌሰሩ ስቴፈን ሊድበርግ የቪዴም ዳይሬክተር ናቸው። ድርጅታቸውን ያስተዋውቃሉ።
Varieties of Democracy is a big international research collaboration with over 20 universities.
Varieties of Democracy ከሀያ በላይ ከሚሆኑ ዩኒቨርሲቲዎች ጋር በመተባበር የሚሰራ ግዙፍ ዓለም አቀፍ የጥናት ማዕከል ነው። በጥናቱ የሚሳተፉ አብዛኛዎቹ ዩኒቨርሲቲዎች ያሉት ዩናይትድ ስቴትስ ውስጥ ነው። በጥናታችን ዲሞክራሲን ለመገንባት የሚካሄዱ የተለያዩ መንገዶችንና ህልውናቸውን ጠብቀው ስለሚገኙ ዲሞክራሲያዊ መንግስታት እንመለከታለን።
አጥኚዎች እንደ አውሮፓውያን ዘመን አቆጣጠር ከ1900 እስከ 2012 ዓመተ ምህረት ድረስ በ177 ሀገሮች ውስጥ ያለውን የዲሞክራሲ ሁኔታ መርምረዋል። ከዚህ ቀደም ስለ ሰው ዘር አመጣጥ በተካሄደው ጥናት የተገኙ ልምዶችንም ተጠቅመዋል። የፖለቲካ ሳይንስ መምህር ስቴፈን ሊንበርግ እንደሚያስረዱት
By doing so, we were able to uncover this relationship that nobody has really seen.
ያንን ጥናት በማድረግ ከዚህ ቀደም ማንም ያላየው ግንኙነት መኖሩን ተረድተናል። ያም ዲሞክራሲያዊ ሂደቶች ወደ ተሟላ ደረጃ እንዲያድጉና እንዲቀጥሉ ከተፈለገ ለወንዶች የሚሰጡ የሲቪል ነጻነቶች በተወሰነ ደረጃም ቢሆን ለሴቶችም በተመሳሳይ ሊሰጣቸው እንደሚገባ ነው።
ሊንበርግ አክለው ግን አምባገነን መሪዎች ብዙውን ጊዜ ሴቶች የሲቪል ነጻነቶች እንዳያገኙ ሲቃወሙ የሚታዩት ስጋት ስለሚፈጥሩባቸው ነው ይላሉ።
If society in themselves sort of keep the other half down by not allowing women to
ማህበረሰቦች በራሳቸው ሴቶች በሲቪል እንዲሳተፉ ካልፈቀዱ፣ የመናገር ነጻነታቸውን እንዲጠቀሙበት ካላደረጉ፣ የራሳቸውን በጾታቸው የሚመሰርቱትን ድርጅት እንዲመሩ ካልተፈቀደላቸውና ሌሎች መብቶቻቸውን ካላከበሩላቸው በጠቅላላው ህዝቡ የሚያደራጀው የተቃዋሚ ኃይል ግማሹን ብቻ ይሆናል ማለት ነው። ነገር ግን ሴቶችም እንደ ወንዶቹ ተመሳሳይ ነጻነት ካላቸው ያኔ ህዝባዊ ኃይልህ 100% ያድጋል ማለት ነው። በአምባገነን መንግስታት ላይ በተቃውሞ ሰልፍ የሚሳተፈው ህዝብ ብዛትና የአደራጆቹ ቁጥር ጭምር 100% ያድጋል።
ሴቶች ዲሞክራሲያዊ ለውጦችን በማምጣቱ ረገድ አይነተኛ ሚና እንደተጫወቱም ሊንበርግ ምሳሌ እየጠቀሱ ያብራራሉ።
So if we look at countries like Brazil, Chile, Peru in the 1980s,
እናም እንደ አውሮፓ አቆጣጠር በ1980ዎቹ ዓመታት እንደ ብራዚል፣ ቺሌ እና ፔሩን የመሳሰሉ አገሮች ብናይ የዲሞክራሲ ደጋፊ ኃይሎችን ያቋቋሙና ያደራጁት አብዛኛዎቹ የሴቶች ድርጅቶች ናቸው። በአምባገነኖቹ የብራዚል ወታደራዊ መሪዎችና በቺሌም ፒኖሼና ነፍሰ ገዳይ ቅጥረኞቹ ሴቶች በእርግጥም ስጋት ይፈጥሩብናል ብለው አላሰቡም ነበር። በዚያ ምክንያትም ንቀው ስለተዋቸው በእነዚያ ወታደራዊ መሪዎች ላይ የተደራጀው ተቃዋሚ ኃይል እንዲመሰረት ድልድይ መሆን ቻሉ። በአፍሪካም እንደ ሴራሊዮንና ጊኒ ባሉ ሀገሮች ተመሳሳይ ነገሮችን እናገኛለን።
ብዙውን ጊዜ እንደ ትልቅ ስጋት የሚታዩት ወንዶች በመሆናቸው ይበልጥ የፖሊስ ድብደባና አስራት ይደርስባቸዋል። ፕሮፌሰር ሊንበርግ ሲናገሩ በአረቡ አብዮት ወቅት ለአጭር ጊዜም እንኳ ቢሆን ወደ ዲሞክራሲ ሊያመራ የሚችል መጠነኛ ስኬት ያስመዘገበች ሀገር ቱኒዚያ ናት ይላሉ።
We don't know what's going to happen in the next 10 years, obviously, but as of now, Tunisia is sort of doing the best.
ከአስር ዓመታት በኋላ ምን ይፈጠር እንደሚችል በእውነቱ ማወቅ አንችልም። እስካሁን ባለው ሁኔታ ግን ቱኒዚያ ጥሩ እየሰራች ነው። በዚያች ሀገር ውስጥ ከ1950 ዓመተ ምህረት ጀምሮ በስራ ላይ ያለ የሴቶችን የንብረት ባለቤትነትና የመደራጀት መብቶች የሚያስከብር ህግ አለ። ስለዚህ የቱኒዚያ ሴቶች ከሌሎቹ የ አረብ አብዮት ከተካሄዱባቸው ሀገሮች ሴቶች ጋር ሲነጻጸር የበለጠ የሲቪል መብቶቻቸው ይከበሩላቸዋል።
ፕሮፌሰር ሊንበርግ ጨምረው እንዳስረዱት የለውጥ ዘር በሞሮኮና አልጄሪያም ጭምር ይታያል። ዲሞክራሲያዊ ለውጦች ግን ሴቶች ወንዶች ያሏቸው መብቶች ሁሉ ባይኖራቸው እንኳ ሊመጡ ይችላሉ ይላሉ።
We're not talking about equal with men. Maybe that's not happening anywhere in the US or even in Sweden where I am.
የምንነጋገረው ሴቶች ከወንዶች እኩል ሊኖራቸው ስለሚገባው መብት ጉዳይ አይደለም። ያ በየትኛውም የዩናይትድ ስቴትስ ክፍለ ግዛት ሙሉ በሙሉ ተግባራዊ ሊሆን አይችልም። እኔ ባለውበት በስዊድን እንኳን ሊሆን አይችልም። ነገር ግን በአንጻራዊ አነጋገር ከወንዶቹ መብቶች ጋር ሊቀራረብ ወደሚችል ደረጃ እያመራን ነው።
ዲሞክራሲያዊ ለውጥ አንድ ከተጀመረ ሂደቱ በጣም አዝጋሚ ሊሆን ይችላል የሚሉት ፕሮፌሰር ሊንበርግ ምናልባትም በትንሹ 25 ዓመታት ሊወስድ ይችላል፣ አንዳንዴም የመጨንገፍ እድል አለው ሲሉ ያስረዳሉ። ሰዎች ግን ነገሮች ሁሉ በፈለጉት ፍጥነት ስላልተጓዙ ተስፋ ሊቆርጡ እንደማይገባም ይመክራሉ። ቅጽበታዊና ስር ነቀል ለውጦች ብዙውን ጊዜ እንደተጠበቁ ሊቆዩ እንደማይችሉም ያስጠነቅቃል።